የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ ሰኔ 7 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ያዝንላችሁን እናስተዋውቃችሁ። ኢትዮጵያውያን ለመጪው ምርጫ እየተዘጋጁ ባሉበት በአሁኑ ሰዓት ምን ያሳስባችኋል ስንል ጠይቀናል።
ከመሽም ጊዜ በላይ ቀልጣፋና ብዙ የሚጠበቀ የህክምና አገልግሎት ለብዙ በጣም ሰፊ ተደራሽ ማድረግ አስፈላጊ ሆኖ ታገኝቷል።
የሰማችኋቸው በጤና ሚኒስቴር የድንገተኛና የጽኑ ህክምና ዳይሬክተር የሆኑትን ዶክተር አለኝታ ገብረየስን ነው። በዓለም አቀፉ የኮቪድ-19 ወረርሽኝ ሀገራት የድንገተኛና የጽኑ ህሙማን ክፍሎቻቸውንና አያያዛቸውን መልሰው እንዲገበኙ ትልቅ ተጽዕኖ አሳድሯል። ይህን በተመለከተ ከሳቸው ጋር ቆይታ አድርገናል። በመቀጠል ደግሞ ለመጪው ምርጫ ኢትዮጵያን እየተዘጋጁ ባሉበት ሰዓት ምን እንደሚያሳስባቸው ይነግሩናል።
ሀገሬ ትግራይ ያለችበት ሁኔታ የማልወደውና ማስተላለፍ ሰላም አለመኖር ነው። የሄድክበት ጦርነት ነው ያለው።
የዛሬው እንግዳችን እንግዲህ በትግራይ ክልል ነዋሪ የሆኑ ናቸው። አስተያየታቸውን ይዘናል። ከዛው ከትግራይ ክልል ሳንወጣም የዓለም የምግብ ፕሮግራም ሰሜን ኢትዮጵያ ትግራይ በሚካሄደው ጦርነት ያለው ሁኔታ ባለመሻሻሉ ሰዎች ሕይወታቸውን እያጡ ነው ሲል አርብ ዕለት አስታውቋል። ይህንን የተመለከተ ዘገባ እንዲሁም የስፖርት ዜናዎችን ይዘን ወደ እናንተ መጥተናል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን እያስተናገድኳችሁ እቆያለሁ። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል።
አመሰግናለሁ ኤደን። በእንግሊዝ ኮርንዋል ሲደረገ የነበረው የቡድን 7 ሀገራት ጉባኤ ተጠናቋል። በጉባኤው ማጠናቀቂያ ላይ በተሰራጨው የጋራ አቋም መግለጫ ላይ የኢትዮጵያ ጉዳይም ተነስተዋል። በመቶ ሺዎች የሚቆጠሩ ሰዎች ወደ ረሃብ ሊያደግ ለሚችል አደጋ መጋለጣቸውን ጨምሮ ከፍተኛ ሰብአዊ ቀውስ እያስተናገደች በምትገኘው ኢትዮጵያ የቀጠለው ግጭት በእጅጉ እንዳሳሰበው ቡድኑ ገልጿል። የተንሰራፈውን ወሲባዊ ወንጀል ጨምሮ የቀጠሉ ወንጀሎችን እንደሚያወግዝ ያስታወቀው ቡድኑ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የጀመረውን ምርመራ እንደሚደግፍና በትግራይ ውስጥ እንደተፈጸሙ ይፋ የተደረጉ ወንጀሎችን በተመለከተ ሙሉ ተጠያቂነት እንዲኖርና ፈጻሚዎችም ለፍርድ እንዲቀርቡ ጥሪ አቅርበዋል። ከዚህ በተጨማሪ በጠላትነት መታየት እንዲቆም፣ ወደ ሁሉም ስፍራዎች ካለ እግድ ሰብአዊ ድጋፎች እንዲሰራጩ እንዲሁም ኤርትራውያን ከኢትዮጵያ ግዛት እንዲወጡ ጥሪ አቅርበዋል። ለቀውሱ ብቸኛ መፍትሄ እንዲሆን ሁሉም አካላት ታማኝነት ያለው ፖለቲካዊ ሂደት እንዲከተሉ ከማሳሰቡ በተጨማሪ የ7 የዓለም ሀያላን ሀገራት ስብስብ የሆኑ ቡድኑ ኢትዮጵያ መሪዎች የሁሉም ኢትዮጵያውያንን ሰብአዊና ፖለቲካዊ መብቶች በማክበር ላይ መሰረት ያደረገ አሳታፊ ፖለቲካዊ ሂደት እንዲያሰፉ፣ ሀገራዊ እርቅና መግባባትን እንዲያበረታቱ አሳስበዋል። በሌላ ዜና የቡድን 7 ሀገራት መሪዎች በእንግሊዝ ኮርንዋል የነበራቸውን ጉባኤ ለድሃና መካከለኛ ገቢ ላላቸው ሀገራት ከ1 ቢሊዮን በላይ ክትባቶችን ለመለገስ ቃል በመግባትና ቻይና በተለያዩ ጉዳዮች ማስተካከያዎችን እንድትተገብር ጥሪ በማቅረብ አጠናቀዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ክትባቶች በቀጥታ አሊያም ደግሞ ኮቫክስ በተሰኘው የተባበሩት መንግስታት ድርጅት የክትባት ስርጭት ተቋም በኩል ለሀገራቱ እንደሚዳረሱ ለጋዜጠኞች ተናግረዋል። በጉባኤው መጨረሻ ይፋ በተደረገ ጋዜጣዊ መግለጫ ላይ የቡድን 7 ሀገራት መሪዎች ቻይና ሰብአዊ መብቶችና መሰረታዊ ነጻነቶችን እንድታከብር ጠይቀዋል። በተለይ ደግሞ ከራስ ገዙ ሺንጂያንግ ቀጠና ጋር የሚያዙ መብቶችና ነጻነቶችን እንድታከብር የሳይኖ ብሪቲሽ ስምምነት ተብሎ በሚጠቀሰው ሰነድ መሰረት የሆንግ ኮንግን ከፍ ያለ ራስን የማስተዳደር መብት እንድታከብር ጠይቀዋል። ቤጂንግ በዢንግዚያንግ ግዛት ውስጥ በሚኖሩ ዩገር አናሳ ህዝቦች ላይ የከፋ ሰብአዊ መብት ረገጣ በማድረስ እንዲሁም በሆንግ ኮንግ የመብት ረገጣ በመፈጸም ጥሰቶች ክስ ሲቀርብባት ሰንብቷል። ከምዕራቡ ዓለምና ሙስሊም ሀገራት ለዓመታት የዘለቀ ዓለም አቀፍ ውግዘትንም አስተናግዳለች። የዚህ ምክንያት ደግሞ በዩገሮች ላይ የዘረጋችው መጠነ ሰፊ መንግስታዊ ቁጥጥርና በግዳጅ የወሊድ መከላከያ ሳይቀር እንዲጠቀሙ የሚያስገድዱ እርምጃዎቿ ናቸው። ከዚህ በተጨማሪ ቻይና ከአንድ ሚሊዮን የሚበልጡትን ወደ እስር ጣቢያ ልካለች። አብዮቹ ሃይማኖታዊ ጽንፈኝነትንና ሽብርተኝነትን ለመግታት የተቋቋሙ የሙያ ትምህርት የሚሰጥባቸው ማዕከላት ናቸው በሚል ስትቃወምም ሰንብታለች። ከዚህ በተጨማሪ ቤጂንግ የግል ጉዳይ ነው በመትለው የሆንግ ኮንግ ጉዳይ ጣልቃ እንዳይገቡ ምዕራባውያንን ስታስጠነቅቅ ቆይታለች። የቡድን ሰባት ሀገራት የኮቪድ-19 መነሾን በተመለከተ ተጨማሪ ምርመራ እንዲደረግም ጥሪ አቅርበዋል። እስራኤል 12 ዓመታት ያስተዳደሯትን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስተናብታ አዲስ ጠቅላይ ሚኒስትር ሹማለች። አዲሱ ጠቅላይ ሚኒስትር ናፍታሊ ቤኔት ሲሆኑ ሃይማኖታዊ የሆነው ጠንካራ ብሔርተኛ ፓርቲ መሪ ናቸው። ባልተለመደው በስምንት ፓርቲዎች መካከል በተደረገ የስልጣን ክፍፍል መሰረት ቤኔት እስራኤልን ለሁለት ዓመታት ያስተዳድራሉ። ለአንድ ዓመት ያክል በኔታንያሁ ዘመን የመከላከያ ሚኒስትር ሆነው ሰርተዋል። ቤኔት የ49 ዓመቱ ናፍታሊ ቤኔት ከሁለት ዓመታት በኋላ ያየር ላፒድ በተባሉት ኔታንያሁን ከስልጣን ለማስ ነሳት የዋለውን ድርድር ያመቻቹት የቀድሞ የገንዘብ ሚኒስትርና ዜና አቅራቢ ይተካሉ።
ሀብታም ስዩምን ለዜናዎቹ እናመሰግናለን። ዛሬ ጋቢና ቪኦኤ ይቀጥላል። ኤደን ገረመው አስተናጋጃችሁን። አሁን ወደ ዘገባዎቻችን እንሻገራለን። ለምሽቱ አብይ ርዕስ ያደረግነው የዓለም የምግብ ፕሮግራም በሰሜን ኢትዮጵያ ትግራይ በሚካሄደው ጦርነት ያለው ሁኔታ ባለመሻሻሉ ሰዎች ህይወታቸውን እያጡ ነው ሲል አርብ ዕለት ማስታወቁን ተከትሎ የተጠናቀረ ዘገባ ነው። ዘጋቢያችን ሊሳ ሽላይን ከጄኔቫ የላከችውን እንደሚከተለው አስደምጣችኋለሁ። የተባበሩት መንግስታት ድርጅት ከ350,000 በላይ የሚሆኑ የትግራይ ነዋሪዎች ለረሃብ የተጠጋ ሁኔታ ውስጥ እንዳሉ ጠቅሶ ያስቸኳይ ጊዜ የሰብአዊ ድጋፍ ካልተደረገላቸው እንደማይቋቋሙት አስጠነቀቀ። የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በበኩሉ 30,000 የሚሆኑ የምግብ እጥረት ያለባቸው ህፃናትን ሞት ያሰጋቸዋል ብሏል። የእርዳታ ተቋማትም ሰብሰራሽ ቀውሱ ከመፈጠሩ በፊት ለመታደግ በክልሉ ያለ ገደብ ለመንቀሳቀስ ጥሪ ቀረቡ ይገኛሉ። ባለፈው መጋቢት ወር ላይ ጠቅላይ ሚኒስትር አብይ አህመድ የሰብአዊ ድጋፍ ሰራተኞች በሰሜኑ የኢትዮጵያ ክፍል ውስጥ ያለ ገደብ እንደሚንቀሳቀሱ ገልጸው የነበረ ሲሆን የዓለም የምግብ ፕሮግራም የድንገተኛ መርሃ ግብር አስተባባሪ ቶሚ ቶምሰን ግን ይሄ ተግባራዊ አልሆነም ይላሉ። ከአዲስ አበባ በቪዲዮ ባደረጉት ንግግር ወደ አዲስ አበባ ያቀኑት በዛ የሚገኙ ባለስልጣናት የትግራይ ህዝብን ለመርዳት የእርዳታ ድርጅቶች ተደራሽ እንዲሆኑና የደህንነት ሽፋን እንዲያገኙ ለማግባባት ነው ይላሉ።
It's an incredibly dangerous environment for us to all be working in. There have been 9 humanitarians who have been killed thus far. So we find ourselves faced often with enormous protection issues of
እስካሁን ድረስ 9 ሰብአዊ ድጋፍ ሰጪዎች ተገድለዋል። ይሄ ለኛ እጅግ አስጊ የሆነ ሁኔታ ነው። አብዛኛውን ጊዜ ድጋፍ ለተረጂዎች ስናደርግ ከፍተኛ የሆኑ የደህንነት ችግሮች ያሉብን ሲሆን እርዳታውን የሰጠናቸው ተረጂዎችም በሰጠናቸው ምሽት ባስከፊ ሁኔታ እየተዘረፉ ነው። ስለዚህ ይህን ለመሰለ ቀውስ መንግስት ያለውን አመለካከት ላይ ለውጥ ካላመጣ የሚቀየር አይደለም ነው ያሉት። ቶምሰን የዓለም የምግብ ድርጅት በቀጣዮቹ ሳምንታት ለ2.6 ሚሊዮን የሚሆኑ ሰዎች የምግብ ተደራሽነቱን ለመጨመር ማቀዱን ተናግሯል። ይሄ የሚፈጸመው ግን ቦታውን ለመድረስ ከቻሉ ብቻ ነው። እንደሳቸው አባባል ይሄ በኢትዮጵያና በኤርትራ ወታደሮች ይወሰናል።
The Eritreans are the most egregious perpetrators of denial of access as well as other atrocities committed towards civilians. So that's a huge problem for us.
ኤርትራውያኑ በሲቪሎች ላይ ለሚፈጽሙት ጥቃቶች እንዲሁም ተደራሽነትን በመገደብ በኩል ክፉ አጥቂዎች ናቸው። ይሄ በጣም ትልቅ ችግር ነው። ስለዚህም የኤርትራ ወታደሮች አካባቢውን ለቀቁ ማለት ተጨማሪ ጉርሻ ነው። ነገር ግን አሁን በኢትዮጵያ መከላከያ ኃይልና በአማራ ሚሊሻዎች የተፈጸሙ እንደ ተደራሽነትን መከላከል የመሰሉ ነገሮች አሉ። ስለዚህ እጅግ ብዙ ወንጀላዎች አሉ ነው ያሉት። መሬት ላይ ካለው እውነታ በተጨማሪም ትልቁ ችግር የበጀት መሆኑንም ቶምሰን ይናገራሉ። የዓለም የምግብ ፕሮግራም በትግራይ ክልል የሰብአዊ ድጋፍን ተደራሽ ለማድረግ በዚህ ዓመት ብቻ 203 ሚሊዮን ዶላር ያስፈልገዋል። ድርጅቱ እርዳታውን በማስፋፋት የህይወት አድን የምግብ ድጋፉን ፍጹም ለተቸገሩት ለማድረስም በአሁን ሰዓት የ70 ሚሊዮን ዶላር እጥረት አለበት። በሊሳ ሽላይን ለተዘጋጀ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ዘይ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኢትዮጵያውያን ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ይገኛሉ። ባንዱ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት ሀገሪቱ እየሰራች ያለችውን በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች ሀገር ዜጎች ተስፋና ስጋቶች ምንድን ናቸው ሲሉ የአሜሪካ ድምጽ ሬዲዮ ዘጋቢዎች በተለያዩ የሀገሪቱ አካባቢዎች የሚኖሩ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረው ሀሳቦቹን በተከታታይ እያቀረቡ ይገኛሉ። ዘጋቢያችን አለም ፍሳዬ ዛሬ ያነጋገራቸው እንግዳ መቀሌ ላይ ይገኛሉ። ቀጥሎ ይቀርባል።
የማነ ገብረ መድን ባላለው እድሜ 44 ነው። የምሰራው ስራ ደግሞ እዚህ መቀሌ ሆኖ በእንጨትና ብረታ ብረት ስራ መስክ ነው የምሰራው። ኢትዮጵያዊነት ለኔ እንደድሮው ክብሬ ነበር ብዬ የማስበው፣ አሁን ሳየው ግን አባቶቻችን በማወቅም ባለማወቅም ለጥፈው ለጣጥፈው የሰሯት የድሪቶ ታሪክ ኢትዮጵያ ነው። እያያችሁት ነው እየተፈጠረ ያለውን ነገር። ኢትዮጵያዊ አይደለህም እየተባልኩኝ እኔ ኢትዮጵያዊ ነኝ ማለት ራሱ ስለሚከብድ ኢትዮጵያዊነት ለኔ ምንም አይደለም። የየዕለት ፈተናዎች የዛሬ ሰላም ማጣት ነው። ሰላም በሌለበት ሁኔታ ደግሞ በሰላም ወደ ስራ ገብተ በሰላም ምትጋባበት ምንም ምትረጋግበት መንገድ የለም። በስጋት ነው የምትኖረው። ስራ ደግሞ አሁን ሰዓት ምን ይሰራ ብለ ነው። ድሮ ብዙ ሰራተኛ ይዘን ስንሰራ የነበረው አሁን እንደምታየው አንድ ሰው ይዘን ነው የምንሰራው። ስራም የለም። እንዲህ ነው የዛሬ ፈተና። በዚህ ሁለት ዓመት እኔ የምመኘው መወዳትን ትግራይ ነጻነቷን አረጋግጣ የራሷን መብት በራሷ መወሰን ችላ ታላቋን ትግራይ የምትባል ሀገር ማየት ፈልጋለሁ። ይህን ስል ግን ኢትዮጵያ እንደ ጎረቤት ሀገር ሰላሟን ተጠብቆ ደግሞ ቆንጆ ጎረቤት ጥሩ ጎረቤት ሆነን መኖር የምመኘው እንዲህ እንድንሆን እመኛለሁ። የኢትዮጵያ መንግስት ለሰላም ድርድርም ተኩስ ለማቆምም ዝግጁ እስካልሆነ ድረስ ምንም ችግርን ይፈታልኛል ብዬ ተስፋ የለኝም። ሀገሬ ትግራይ ያለችበት ሁኔታ የማልወደውና የማያስጠላኝ ሰላም አለመኖር ነው። በሄድክበት ጦርነት ያለው ሰው እየተፈናቀለ ነው። ሴቶች እየተደፈሩ ነው። ህፃናት እየሞቱ ነው። ይሄ ነገር በጣም ያስጠላል። ይሄ ነገር በጣም አልወደው። ይሄን አልኩ እንጂ ኢትዮጵያ ራሱ ከትግራይ የባሰ ስለሆነ ነው እንጂ ኢትዮጵያም እንደዛ ነው። እና ይሄን ነገር በጣም የሚያስጠላኝ የማልወደው ነገር ነው። እኔ የኢትዮጵያ ጠቅላይ ሚኒስትር ብሆን የመጀመሪያ ውሳኔ በስርዓትና በህግ በመከተል የራስን እድል በራስን በመወሰን የሚለውን ህግ በትግራይ የጠየቁትን በተግባር ማዋል ነበር እስራኤል። ሌሎችም ካሉ እንደዚሁ። የፖለቲካ መሪዎች ሊኖራቸው የሚገባ ነገር ለህገ መንግስቱ መገዛት ነው። ህዝባዊነት ሊኖራቸው ይገባል። ታማኝነት ሊኖራቸው ይገባል። ይህን ካደረጉ ነገሮች ሁሉ ሊስተካከሉ ይችላሉ ብዬ አስባለሁ።
እንግዳችንን ለአስተያየታቸው እናመሰግናለን። በመቀጠል ደግሞ ወደ ጤና ዘገባ ነው የምናመራው። ዓለም አቀፉ የኮቪድ-19 ወረርሽኝ ሀገራት የድንገተኛና የጽኑ ህሙማን ክፍሎቻቸውና አያያዛቸውን መልሰው እንዲገበኙ ትልቅ ተጽዕኖ ፈጥሯል። በኢትዮጵያም ባለፈው ሳምንት ድንገተኛና ጽኑ ህክምና አገልግሎት ጥራትና ተደራሽነት የአምስት ዓመት መሪ እቅድ ይፋ ተደርጓል። መሪ እቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህክምና አገልግሎት ሰጪ ሰራተኞችና የአገልግሎት ሰጪ ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የሕክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ 10 ስትራቴጂካዊ ግቦች አሉት ተብሏል። በሚኒስቴር መስሪያ ቤቱ የድንገተኛና የጽኑ ሕክምና ዳይሬክተር የሆኑትን ዶክተር አለኝታ ገብረየስን በዚህ ቅድ ዙሪያ አነጋግሬያቸው ነበር። ቆይታችን ዶክተር አለኝታ መሪ ቅዱን ማዘጋጀትን ለምን እንዳስፈለገ ከሚያብራሩበት ይጀምራል።
ያው እንግዲህ የመፈቻ ስነ ስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ አንድ ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጣፋ ሕክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች መጨመር፣ ወረርሽኞችን አሁን ያለንበትም የኮቪድ-19ንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜ የሚጠበቀ የህክምና አገልግሎት ለህዝቡ በጣም ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ጥረት ላይ ተደረገው። ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጸደቁና ይፋ ማድረጉ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤናው ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሃውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላሉ ይህንንም እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣት በጣም አስፈላጊ ይሆናል። እንደው ደግሞ በጣም በትልቁ ስናየውም ደግሞ እንደ ሀገርም የገባንባቸው ኮሚትመንቶች አሉ። የዘላቂ ልማት ግቦችንም ለማሳካት በተለይ ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጽኑ ሕክምና አገልግሎት ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም ይረዳ ዘንድ ነው የተዘጋጀው።
ከዚህ ቀደም ከነበረው አንጻር በምን ይለያል?
እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋ የጽኑ ሕክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀ ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር እይታውን ለየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ሕክምና በደንብ ላ ብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት አመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚያ የዓለም የጤና አሴምብሊ መድረክ እንዲዘርቅ ያደረገችው። ይህ ኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል። እንግዲህ ሌሎች የተለያዩ ጥናቶችም እንደሚጠቁሙት ሎው ሚዲየም ኢንካም ካንትሪስ ከኦልሞስት ከ50 በላይ የሚሆኑ ሞቶችን ወይም ደግሞ እንደ 40 በላይ የሚሆኑ አጠቃላይ በሽታዎችን መጠን የሚጫና የድንገተኛና የድንገተኛ ሕክምናውን እና የቅድመ ጤና ተቋም ሕክምናን የፕሮስታል አገልግሎቱን የሚለውን ብናስፋፋ ተደራሽ ብናደርግ እነዚህን የጤና እክሎች አድሬስ ማድረግ እንደምንችል ይገልጻሉ፣ ያሳያሉ እና ከዛም ጋር ታሳቢ በማድረግ ሁሉም የሄልት ሲስተም ፍሬምወርኮችን በመቃኘት የተዘጋጀ ነው እና በፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው።
5 አመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉት?
10 ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ሕክምና አገልግሎት መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ሕክምና አደጋ ሕክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት እንዳይፈጠር። የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክሲፕት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር የድንገተኛ ሕክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካለል ይኖርበታል። ከዚያም ባሻገር ደግሞ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤት እንዲሆንና ሲቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ? ቦታው በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬትድ ሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛ እና በጽኑ ሕክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስ ሊደርሺፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከ ታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማቀናጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ሕክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ከዲቻርጅ ውስጥ ጊዜ ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል፣ ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ሕክምና፣ የድንገተኛ ሕክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና ቀድሞ አስፈላጊ የሆኑ ቀዶ ሕክምና እንዲሁም ደግሞ የጽኑ ሕክምና አገልግሎት የመልሶ ማገገም ሕክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው። በአጠቃላይና በዚህ ሁሉ ውስጥ ያለውን የህሙማን ክብብሮችንም ጨምሮ ለመስራት በጣም የታየ አንድ እንደፈልግ ፒላር ኤሪያ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በየዕለቱ የሚፈጠሩ የድንገተኛ ሕክምና የድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመለስና ለመመከት የሚያስችል አቅም በጤናው ስርዓት ውስጥ አለው፣ አይበገሬ የሆነው ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት፣ በግብአት በመድኃኒት እንዲሁም ደግሞ በሕክምና ቁሳቁስ መታገዝ አለበት በሚሉ በእነዚህ በአስር ስትራቴጂክ ኦብጀክቲቮች የተቃኘ ነው። አጠቃላይ እቅዱ እንግዲህ ያው በአይነቱ በጣም ትልቅ የሆነ በዚህ በጤና ሴክተር በጣም ትልቅ የሆነ ለውጥ ያመጣል ብለን የምንገምተው ነው። ስለዚህ ይህን ስትራቴጂ ከግብ ለማድረስ በተለይ የፋይናንስ ምንጮችንም ማፈላለግ እንግዲህ በዚሁ በስትራቴጂ እቅድ ወደ 200 ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ ማዋለ ነዋይ ማሰባሰብ ሪሶርሶች ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሪን ማስተላለፍ እፈልጋለሁ።
አዎ፣ ኮቪድ-19 አንድ እንድንገነዘበው ያደረገ የሚመስለኝ ነገር ምንድን ነው? ምንም እንኳን እጅግ የዘመኑ የሕክምና ሆስፒታሎችና ክሊኒኮች ቢኖሩም ግን የኦክሲጅን እና እንዲሁም የመተንፈሻ ማገጃ መሰረታዊ የሆኑ የመተንፈሻ ማገጃ መሳሪያዎች እና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ?
ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ አንድ በኩል በጣም ሰፊ ጫና የፈጠረበት ግድም ቢሆንም በጤና ሲስተም፣ በሌላ በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛና የጽኑ ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉትን ተቋማቶች በሕክምና ግብዓት የተለያዩ ያው ግብዓቶችን ከየተለያዩ አቅጣጫዎች ለመሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ እቃዎቹን ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዛ እቃዎች እቃ ብቻ ሆነው እንዳይቀሩ ለተገልጋይ እንዴት አድርገው በሚፈለገው መልኩ ሰርቪሱን ይሰጣሉ የሚለውም ላይ ሰፊ ስራ እየተሰራ ነው። በዚህም በስትራቴጂክ እቅዱን በተለይ የግብዓት አቅርቦት በደንብ ባልተቆራረጠ መልኩ መሰራት እንዲችል ባልተቋረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ቀርበዋል እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ።
አመሰግናለሁ ስለነበረን ቆይታ። ከሙዚቃው በፊት የሰማችኋቸው በኢትዮጵያ የጤና ሚኒስቴር መስሪያ ቤት የድንገተኛና የጽኑ ሕክምና ዳይሬክተር የሆኑትን ዶክተር አለኝታ ገብረየስን ነበር። ከአሜሪካ ድምጽ ሬዲዮ ጋር ለነበራቸው ቆይታ እናመሰግናለን። አድማጮቻችን፣ እንግዲህ በግቢያችን ላይ ስናስተዋውቃችሁ የስፖርት ዘገባዎችን ይዘን እንደምንመጣ ነገራችሁ ነበር። ከሰዓት አኳያ ማጫወት አልቻልንም። በነገው ምሽት ይዘንላችሁ የምንመጣ ይሆናል። የዛሬ የካቢና ቤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየትና ጥያቄዎች በፌስቡክ ገጻችን በአማሪክ ላይ ለጋቢና ቬ እያላችሁ አድርሱን። በትዊተርም ላይ እንዲሁ ሃሽታግ ጋቢና ቬን በመጠቀም አድርሱን። ጋቢና ቬ @vnews.com የኢሜል አድራሻችንን ተጠቀሙ። 2022276379 በሚለው የስልክ መስመር ላይ በዋትሳፕ የድምጽ ወይም የጽሁፍ መልእክት ልታስቀምጡልን ትችላላችሁ። መርሃ ግብሮቻችን በቴሌግራም ገጻችን ቪኦኤ ጋቢና ደግመዋለሁ፣ በቴሌግራም ገጻችን ቪኦኤ ጋቢና ላይ ገብታችሁ ልታዳመጧችሁ ትችላላችሁ። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር ከምሽቱ የፕሮግራም አርታኢ ሰለሞን አባተና እንዲሁም የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት እንገናኛለን። በዚሁ በጀመርነው ሙዚቃ አሰናበታለሁ። ደህና ደሩ።